Gambino BOA. የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ። የዛሬ ሰኞ ጥር 26 2011 ዓ.ም ተመረተ ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በነቀምቴ የሚገኙና ከቤንሻንጉል ጉሙዝ የተፈናቀሉ ሰዎች አቤቱታ።
ማችን ሁለን እና ምናርበት ቀን ይበዛል። እየተገዙ 3 ብረት ድስቶች አሉ። በእነሱ እየቀቀልን ለህዝቡና ከፋፍላለን። እዚህም ሆነን ትምርት ቤት ጠይቀን ነበር፣ እሱም ሊሳካልን አልቻለም። ለህፃኖች ትምርት ቤት ጠይቀን አልተሳካም።
በዲያስፖራ ያሉ ኢትዮጵያውያን የሀገር ቤት ግብረሰናይ
የአዳሪ ትምህርት ቤቶች መቋቋም የተሻለ አቅም ያላቸው ተማሪዎች በየቦታው በአንድ አካባቢ ሆነው የተሻለ ትምህርት፣ የተሻለ ግብዓት፣ የተሻሉ መምህራን ባሉበት እንዲማሩና ለአካባቢው የተሻለ አገልግሎት የተሻለ አቅም እንዲሆኑ ለማስቻል ነው ዋናው ዓላማው።
በአማራ ክልል በባህር ዳርና ጎንደር ሊገነቡ ስለታቀዱት 2 አዳሪ ትምህርት ቤቶች እንዲያብራሩልን በአማራ ክልል የሚገኙ የፌዴራል ከፍተኛ ትምህርት ተቋማት ፎረም ጸሐፊ ዶክተር ንጉሴ ምትኩን ጋብዘናል። በሙሉ ዘገባ እንመለስበታለን። የዩናይትድ ስቴትስ መንግስት መዘጋት ምንድን ነው የሚል ጥያቄን የያዘ ሰፊ ትንታኔም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የጥረት ኮርፖሬት ምክትል ስራ አስፈጻሚና የአምባሰል ንግድ ስራዎች ድርጅት ዋና ስራ አስኪያጅ አቶ ምትኩ በየነ በሙስና ወንጀል ከ4 ተጠርጣሪዎች ጋር ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀረቡ። ተጠርጣሪዎቹ የተያዙት ባለፈው ሳምንት አዲስ አበባ ከተማ ላይ ነው። ጉዳዩ ቀደም ሲል በሙስና ወንጀል ተጠርጥረው ከተያዙት ከነ አቶ በረከት ስምዖን የሙስና ወንጀል ጋር የተያያዘ ነው ተብሏል። ዝርዝሩን ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። ሶማሊያ ውስጥ ለደረሱ 2 ፍንዳታዎች እስላማዊው አክራሪ ቡድን አልሸባብ ኃላፊነቱን ወሰደ። ሽብርተኛው ቡድን እንዳስታወቀው ከፊል ራስ አገዝ በሆነችው በሶማሊያዋ ፑንትላንድ ውስጥ የሚገኘውና ንብረትነቱ የዱባይ የሆነው ወደብ አስተዳዳሪ በአንደኛው ታጣቂ ተገሏል። ፓውሎ አንቶኒዮ ፎርማሳ የተባሉት የወደቡ ስራ አስኪያጅ የተገደሉት በአንድ የአሸባሪው ቡድን ታጣቂ መሆኑን መሐሙድ ደሪር የተባሉ የአካባቢው የደህንነት ባለስልጣን ለፈረንሳዊ የዜና አውታር AFP ገልጸዋል። ከጥቃቱ በስተጀርባ ያለው የኛ ኃይል ነው ያሉት የአልሸባብ ወታደራዊ ኦፕሬሽን ቃል አቀባይ አብዲሳ አብዱ ሙሳብ ቀደም ሲልም አስጠንቅቀን ነበር፣ ሰሚ ጆሮ አላገኘንም በማለት ለሮይተርስ የዜና ምንጭ ተናግረዋል። ከሊቢያ ወደ ሰሜን ቻድ በሰልፍ ያመሩ የነበሩ 40 ፒክአፕ መኪኖች እንደተመለሱ የፈረንሳይ ወታደራዊ ፖሊስ አስታወቀ። የፈረንሳይ መከላከያ ሚኒስቴር ዛሬ ባወጣው መግለጫ የተሽከርካሪዎቹን ጉዞ ለመግታት ሚራግ 2000 ተዋጊ ጀቶችን ተጠቅሟል። ጣልቃ ገብነቱ የተካሄደው ከቻድ ባለስልጣናት በቀረበ ጥያቄ መሰረት መሆኑንም ያስታወቀው የፈረንሳይ ወታደራዊ ጦር እርምጃው የጠላትነት ነው ያለውን አካሄድ ሊያስቀር እንደቻለም አመላክቷል። የቬንዙዌላው ተቃዋሚ መሪ ጁና ጓዶ ለደቡባዊቷ አሜሪካ አገር ግዛት ፕሬዚዳንት መሆናቸውን ብሪታንያ፣ ፈረንሳይ፣ ስፔን፣ ስዊድን እና ዴንማርክ እውቅና ሰጡ። የአውሮፓ ሀገሮቹ አክለውም ቬንዙዌላ ካለባት ፖለቲካዊና ሰብአዊ ቀውስ እንድትወጣ አስቸኳይ ፕሬዚዳንታዊ ምርጫ እንድታካሄድም ጥሪ አቅርበዋል። የብሪታንያው የውጭ ጉዳይ ሚኒስቴር ጄርሚ ሃንት በትዊተር ገጻቸው ላይ ኒኮላስ ማዱሮ ባስቀመጥንላቸው የ8 ቀን የጊዜ ገደብ ለፕሬዚዳንታዊ ምርጫ ጥሪ አለማድረጋቸውን አመልክተው ቬንዙዌላ ተአማኒነት ያለው ፕሬዚዳንታዊ ምርጫ እስከምታካሄድ ብሪታንያ ከሌሎች አውሮፓ ሀገሮች ጋር በመሆን ለጁዋን ጓዲዮ የሽግግር ፕሬዚዳንትነት እውቅና ትሰጣለች ተብለዋል። በመጨረሻም የተባበሩት አረብ ኤምሬትስ ሮማውያን የሊቀ ጳጳስ አባ ፍራንሲስ ለመጀመሪያ ጊዜ በከፍተኛ ስነ ስርዓት አስተናገደ። በፕሬዚዳንቱ በቤተ መንግስት በመገኘት ርዕሰ ሊቀነ ጳጳስ አባ ፍራንሲስ ከተቀበሉት መካከል የአቡዳቢው ልዑል አልጋ ወራሽ ሼክ መሐመድ ቢን ዛያድ አንዱ ናቸው። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማደኝ አብረን ካድማስን ሻገር
ጋቢና ቪኦኤ let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ጉዟችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ከቤንሻንጉል ጉሙዝ በሎ ጅጋንፎይና ሶጌ ወረዳዎች ተፈናቅለው በነቀምቴ ከተማ ሰፍረው የሚገኙ ቪኦኤ ያነጋገራቸው አንዳንድ ተፈናቃዮች መንግስት ዘላቂ መፍትሄ ይስጠን ማለታቸው ታወቀ። የምስራቅ ወለጋ ዞን አደጋ ስጋት አመራር ጽፈት ቤት ከ157000 ሰዎች በላይ እስከሚቀጥለው አመት ምርት ወቅት በድጋፍ ይቆያሉ ብሏል። የኦሮሚያ ክልል በበኩሉ ተፈናቃዮች ወደ ቀያቸው እንዲመለሱ እየተሰራ መሆኑን ገልጾ በምን ያህል ጊዜ እንደሚመለሱ ግን አልተጠቀሰም ብሏል። ናኮር መልካ ዝርዝሩን ይዟል።
ከቤኒሻንጉል ጉሙዝ በሎ ተፈናቅለው ከመጡ ሰዎች መካከል ከአምስት ቤተሰቦቻቸው ጋር በዳንዲ ቦሩ ኮሌጅ ውስጥ የሚገኙት አቶ መስፍን ታዴ በአሁኑ ጊዜ ያሉበት ሁኔታ እንዲህ ይገልጻሉ።
ህጻናቶች ወደ 85 ይሆናሉ፣ ሴቶች ደግሞ ወደ 50 ምናምን ይሆናሉ። እንደዚህ ሆነን እንቸገራለን። በአጠቃላይ 375 በጣም እየተቸገርን ነው። ያው የምንበለው ሩዝ፣ መኮረኒ፣ ያው ዱቤ ዶቸት እያበሰልን እንጨት ስናገኝ እናበስላለን። እንጨት ስናጣ ደግሞ ቆማችንን ውለን የምናርበት ቀን ይበዛል። እየተገዙ 3 ብረት ድስቶች አሉ። በእነሱ እየቀቀልን ለህዝቡ እናከፋፍላለን። እዚህም ሆነን ትምህርት ቤት ጠይቀን ነበር፣ እሱም ሊሳካልን አልቻለም። ለህፃኖች ትምህርት ቤት ጠይቀን አልተሳካም።
ወደዚህ ከመጡ 4 ወራት ማለፋቸውን ገልጸው መንግስት ወደ ቀያቸው እንዲመለሱ መግለጹን በዞኑ ኃላፊዎች በኩል ማወቃቸውን ተናግረው ተመልሶ ለመሄድ የሚያሰጋቸው ነገር መኖሩን ገልጸዋል።
አሁን እኛ እስካሁን ድረስ እዚህ ተቀምጠን አንድ መፍትሄም ስላላገኘን መፍትሄ እየጠበቅንም ያው መፍትሄ መንግስት ይሰጠናል እያልን ስንል መፍትሄ አጠን እየተንጓለን እንገኛለን። አንዴ በለው አንዴ ደግሞ አንገር ሄዳችሁ በሸራ ውስጥ ተቀመጡ ይሉናል። እዚህ ከዝሆን የሚመጡት ወደዚያ ትመለሳላችሁ እያሉ ነው የሚሉን። እዚያ ለመመለሱ ደግሞ ከአንድ ጊዜ ሁለት ጊዜ ተሁለት ጊዜ ሶስት ጊዜ ያው እነሱም መንግስትን እንደ መንግስትነቱ አክብረው የመንግስትን አካሄድ ስለማይፈጥሙ ወደዚያ ሄደንም ያው በየአመቱ መፈናቀልና በየጊዜው ሰው መሞት እየመረረ ስለመጣ መንግስት ክፍት ቦታ ፈልጎ ቢያሰፍረንና ወደ ስራ ብንገባ እንመኛለን ስል አሳስባለሁ።
አራተኛ ሴት ልጃቸውን የወለዱት ተፈናቅለው ከመጡ በኋላ መሆኑን የሚናገሩት ወይዘሮ በላይነች ተመዝገን አሁን ስላሉበት ሁኔታ እንዲህ ብለዋል።
አሁን እዚህ ነው የምንኖረው፣ ሌላ ቦታ የለንም።
ወላጅ አባቱን ከአራት ወራት በፊት በሶጌ ተከስቶ በነበረው ግጭት እንዳጣ የሚናገረው ወጣት ድንገት አምሩ ሀብት ንብረታቸውም እንዳለ የወደመ በመሆኑ ወደ ቀያችን የመመለስ ተስፋችን የጨለመ ነው ይላል። ከዚህ በፊትም ብዙ ጊዜ ግጭት እንደነበረና ከእርቅ በኋላም ሌላ ግጭት እየተፈጠረ ለችግር ሲዳርገን ቆይቷል ይላል።
ሪኬኛስ ቀበኛ ኬኛ ለቶኮ ዋንፉረኔ ባኔ ቶኮ
ይዘን የወጣ ነው ንብረት የለም፣ ሌላ ተስፋ የለንም። ከዚህ በፊትም መንግስት ብዙ ጊዜ አስታርቆናል። እሺ ብለን ስንታረቅ እንደገና ግጭት ይፈጠርና ንብረታችንን ትተን እንፈናቀላለን። እኛ ከዚህ በኋላ ወደዛ መመለስ አንፈልግም። ተመለሱ የሚለን ከሆነ ደግሞ መንግስት እዚሁ ቢጨርሰን ይሻላል። ለጠፋው ንብረታችንና ለደረሰብንም ጉዳት ካሳ ሊከፍለን ይገባል።
እናቶ ወይዘሮ ሙሉ ለገሰም ቢሆኑ ቀያቸው ላይ የተረፈው ኦና ቤትና መሬት ብቻ በመሆኑ መንግስት ሌላ የተሻለ መፍትሄ ካልሰጣቸው ለወደፊት ያሰቡትን እንዲህ ገልጸዋል።
ብዙ ልጆች አሉኝ። ትምህርት ጨርሰው ስራ የሚፈልጉና በትምህርት ላይ የሚገኙም አሉ። በትምህርታቸው ተፈናቅለው ከኔ ጋር እየተሰቃዩ ይገኛሉ። መንግስት በተቻለ መጠን ሊረዳኝ ይገባል። ወደዛ ተመልሼ ግን አልሄድም። ካልሆነም እዚህ ከተማ ውስጥ በረንዳ ስር ቁጭ ብዬ ለምኜ ልጆቼን አሳድጋለሁ።
የዞኑ አደጋ ስጋት ስራ አመራር የቅድመ ማስጠንቀቂያ ባለሙያ አቶ ተሬሳ ያደታ በአሁኑ ጊዜ ከ157000 ሰዎች በላይ ከመንግስት ድጋፍ እንደሚፈልጉ ገልጸዋል። በስድስት ወረዳዎችና ነቀምቴ ከተማም ድጋፍ እየተደረገላቸው መሆኑን ጠቅሰዋል። እነዚህ ተፈናቃዮች እስከሚመጣው ዓመት የምርት ወቅት በመንግስት ድጋፍ ስር ይቆያሉም ብለዋል።
አሁን ጊዜ ያለው ተፈናቃዮች ያው እንደኛ ሶስት ቦታ ነው አከፋፍለን ያለ ነው። አንደኛው ያው ከቤኒሻንጉል ጉሙዝ የተፈናቀሉ ሰዎች በአጠቃላይ 57296፣ ሁለተኛ ላይ ከኦሮሚያ ከምስራቅ ወለጋ ውስጥ ካሉት 6 ወረዳዎች ተፈናቅለው ከቤታቸው ተፈናቀሉት 32166 ሰዎች ነው ያሉት። በሌላ መልኩ ደግሞ ከቤታቸው ያልተፈናቀሉና ሰብላቸው በማሳ ላይ የቀረ ከብቶቻቸው የተዘረፈና ከመንግስት እርዳታ የሚፈልጉ 67864 ሰዎች አሉ። በአጠቃላይ 157326 ተረጂዎች ከመንግስት እርዳታን ይፈልጋሉ።
በነቀምቴ 5 መጠለያዎች ከሚገኙት 3000 በላይ ሰዎች መካከል በዳንዲቦሩ ኮሌጅ ውስጥ በሚገኘው ወጣቶች ማዕከል የሚገኙት 300 ተፈናቃዮች መካከል አንዳንዶቹ ወደ ቀያቸው መመለስ አለመፈለጋቸውን የሰሙ ቢሆንም ስለዚህና ስለ ተፈናቃዮች ቀጣዩ እጣ ፈንታ መልስ መስጠት እንደማይችሉ ገልጸዋል። ይህ ዘገባ እስከተጠናከረበት ድረስ ከተፈናቃዮቹ መካከል ከ57000 በላይ ሴቶች ሲሆኑ ከ48000 በላይ ደግሞ ህጻናት መሆናቸውን ከዞኑ ጤና መምሪያ ያገኘነው መረጃ ያመለክታል። የኦሮሚያ ክልላዊ መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለዘጋቢያችን ሙክታር ጀማል እንዳሉት የሁለቱም ክልሎችና ጸጥታ አካላት በቀጥታም ሆነ ተዘዋዋሪ መንገድ ሰዎች እንዲፈናቀሉ ያደረጉ 600 ሰዎች መያዛቸውን ጠቅሰው ተደብቀው ያሉትንም ለመያዝ እየሰራን ነው ብለዋል። በግጭቱ ወቅት የወደመ የተዘረፈ ወይም የጠፋ ንብረት የሚቆጥር ኮሚቴም ቆጠራ እያደረገ መሆኑን ገልጸዋል። የተፈናቀሉ ሰዎችን የማቋቋሙ ስራ ሰላምን በዘላቂነት ከማስፈን ተግባር በኋላ እንደሚቀጥል የጠቆሙት ኃላፊው ሰዎቹን ወደ ቀያቸው የመመለሱ ሁኔታ በዚህን ያህል ጊዜ ይከናወናል ከማለት ተቆጥበዋል። አንዳንድ ተፈናቃዮች ዋስትና እንደሌላቸው ላነሱት ተከታዩ ምላሽ ሰጥተውናል።
መልሶ
የማቋቋሙ ስራ የተጓተተበት ምክንያት እንዲህ አይነት ተግባር ድጋሚ እንዳይፈጸም አስተማማኝ ስራ ለመስራት በመጀመሪያ እንዲህ አይነቱን ተግባር የሚሰሩትን ሙሉ በሙሉ ለማጣራት በሁለቱም ክልሎች መንግስት ስምምነት ላይ ተደርሷል። ሁለተኛው የቤኒሻንጉል ጉሙዝ ክልል መንግስትም እንዲህ አይነቱ ወንጀል ከዚህ በኋላ እንዳይፈጸም አስተማማኝ ሁኔታ እንዲኖር ለማስቻል እየሰራ በመሆኑ በዚህ ተግባር እንደተሳተፉ የሚጠረጠሩ አካላት በቁጥጥር ስር እንዲውሉ ማድረግ ጥርጣሬ እንዳይኖር ያደርጋል። በተጨማሪም የማጣራቱ ስራ ሙሉ በሙሉ ከተገባደደ በኋላ ወደ ቀያቸው እንዲመለሱ የሚደረግ በመሆኑ እንዲህ አይነቱ ተግባር ዳግመኛ እንዳይፈጠር ልዩ ትኩረት ተሰጥቶ እየተሰራ ነው። እነዚህን ሰዎች መመለስም ቢሆን በዚህ ያህል ቀን ውስጥ ማለት ቢያዳግትም በአጭር ጊዜ ውስጥ ተከናውኖ ወደ መደበኛ ህይወታቸው እንዲመለሱ ይደረጋል። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። ተከታዩ ዘገባችን በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የበጎ አድራጎት ስራ የተመለከተ ይሆናል። ወንፈል የሚል ስያሜ የተሰጠው ግብረሰናይ ድርጅት 100 ሚሊዮን ብር ገንዘብ አሰባስቦ ባህር ዳርና ጎንደር 2 አዳሪ ትምህርት ቤቶችን ለማስገንባት እቅድ ይዟል። ይህንንም እቅድ ለማሳካት ከአማራ ክልል ትምህርት ቢሮና ከአልማ ጋር ስምምነት መፈራረሙ ታውቋል። ለዛሬ እቅዱን በተመለከተ በአማራ ክልል የሚገኙ የፌዴራል ከፍተኛ ትምህርት ተቋማት ፎረም ጸሐፊ የሆኑትን ዶክተር ንጉሴ ምትኩን አነጋግሬያቸዋለሁ።
ወንፈል የተባለ ግብረሰናይ ድርጅት አሜሪካን ሀገር ያለ የአካባቢው ተወላጆች ያቋቋሙት ይህን ሀሳብ ይዘው መጥተው ለክልሉ ማስረድተው ከአማራ ክልል ትምህርት ቢሮና ከአማራ ልማት ማህበር እንዲሁም እኔ በዋና ጸሐፊነት የማገለግልበት የዩኒቨርሲቲዎች ፎረም ጋር በጋራ የጋራ ስምምነት ሰነድ በጋራ ተፈራርመን ሀሳባቸው ጥሩ ነው፣ የሚደገፍ ነው ብለን በጋራ እየተንቀሳቀስን ያለ ነው እና እናውቃለን ይህን እንቅስቃሴ።
ለምንድን ነው የሚያስፈልገው የአዳሪ ትምህርት ቤቶች መቋቋም? ምንድን ነው ጥቅሙ?
የአዳሪ ትምህርት ቤቶች መቋቋም የተሻለ አቅም ያላቸው ተማሪዎች በየቦታው አንድ አካባቢ ሆነው የተሻለ ትምህርት፣ የተሻለ ግብዓት፣ የተሻሉ መምህራን ባሉበት እንዲማሩና ለአካባቢው የተሻለ አገልግሎት፣ የተሻለ አቅም እንዲሆኑ ለማስቻል ነው ዋናው ዓላማው። አንዳንድ ክልሎች ጋር የቆየ ነው ይሄ። አማራ ክልል ግን እስካሁን አልነበረም። በቅርቡ ደሴ ከተማ ላይ በአንድ በግል ባለሀብት የተሰራለ ያው ዓላማው እንደነገርኩሽ ተመሳሳይ ነው። የተሻለ አቅም ያላቸውን ተማሪዎች ከስምንተኛ ክፍል ጀምሮ በማሰባሰብ የተሻለ ትምህርት በመስጠት ለሀገርም ለአካባቢውም ገና አቅም የሆኑበትን ሁኔታ መፍጠር ነው ዋና ዓላማው። የተለየ ነገር የለውም።
ቦታ አግኝተዋል? ባህር ዳርና ጎንደር ላይ እነዚህን ትምህርት ቤቶች ለመገንባት የሚያስችል ቦታ
ቦታ ገና ነው። የጋራ ኮሚቴ ያዋቅራል። እንደነገርኩሽ የአራትዮሽ ስምምነት ነው ደረስ ነው። አብይ ኮሚቴና የቴክኒክ ኮሚቴ ያዋቅራል። ፕሮፖዛል አዘጋጅተን ለከተማ አስተዳደሩ ለመጠየቅ ዝግጅት ላይ ነው ያለው። በእርግጠኛነት ከተማ አስተዳደሩ ይሄን ይፈቅዳል ብዬ አስባለሁ። ያው አላማው ሰናይ ስለሆነ
የአማራ ክልል እንግዲህ ካገኘሁት አይቀር በጣም በተደጋጋሚ በትምህርት በኩል የትምህርት ጥራት ችግር፣ የትምህርት ቤቶች አለመሟላት፣ ትምህርት ቤቶቹ በጣም ዝቅተኛ ደረጃ ላይ የሚገኙ መሆን፣ እንደዚህ ያሉ ተደጋጋሚ ወቀሳዎች የሚቀርቡበት ክልል ነው። ምናልባት አዲስ ነገር ለመስራት እነዚህ ነገሮች ለመስራት የታቀደ ለማስተካከል የታሰበ ነገር አለ?
ትክክል ነው እንዳልችው። ለነገሩ አማራ ክልል ምናልባት ጎልቶ ይሆናል እንጂ ሁሉም አካባቢዎች ይህ ችግር አለ። በማህበራዊ ሚዲያም በተለያዩ ሚዲያዎችም ይሄ ሲገለጽ ያው አንቺም እንደገለጽሽው የሚታወቅ ነው እና ይህንን ለማስተካከል ክልሉም ሌሎች በጎ አድራጊ የሆኑ ግለሰቦችን ማህበራትን እየተንቀሳቀሱ ነው ያሉት። ክልሉም በጀት መድቦ በተለይ ደረጃቸውን ያልጠበቁ ትምህርት ቤቶችን ለመቀየር እንቅስቃሴ እያደረጉ እንዳሉ ነው ከትምህርት ቢሮ እኔ በቅርበት የማውቀው። ሌሎቹም ባለሀብቶች አዲስ አበባን በየቦታው የሚገኙ ይህንን ለመደገፍና ለመለወጥ ተነሳሽነቱ እንዳላቸው በቅርበት አይቻለሁ እና ትክክል ነው። ትምህርት እንደምታውቂው በተለይ አጠቃላይ ትምህርት በመንግስት ብቻ የሚሸፈን አይደለም። በመርህም ደረጃ የየአካባቢው ማህበረሰብ የየአካባቢው ወረዳ ነው በተለይ አጠቃላይ ትምህርት አንደኛ ደረጃ በተለይ እና ሁለተኛ ደረጃን ማሟላት ያለበት ከመንግስት ብቻ የሚቻል አይደለም። ያም ሆኖ ግን ጥረት አለ። አሁን የተሻለ ነገር ይሆናል ብዬ
እነዚህ ሁለቱ የአዳሪ ትምህርት ቤቶች የሚሰጡት የተለየ ወይም የሚያበረክቱት ጥቅም ምን ያህል ይሆናል? በአስተዋጽኦ
ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። የተሻለ አቅም ያላቸው የተሻሉ ተማሪዎችን መርጦ በተሻለ መንገድ በማሰልጠን የተሻለ ለክልሉም ለሀገርም የሚጠቅሙበትን መንገድ ማመቻቸት ነው። ይሄ በሌላውም ዓለም የተለመደ አሰራር ነው እና ጠቀሜታ አለው ብዬ አስባለሁ። እኛ ጋር ቅድም አንቺም እንዳነሳሽው የትምህርት ጥራት ከፍተኛ ችግር ነው። በተለይ ደግሞ የተሻለ አቅም ያላቸውን ተማሪዎች ለይቶ እንደ አቅማቸው እንደ ችሎታቸው ትምህርት የሚሰጥበት መንገድ በጣም ደካማ ነው። በሌላው ዓለም ይሄ ስፔሻል ኒድስ ኤጁኬሽን የሚባለው በጣም የተለመደ ነው እና እኛ ሀገር ይሄ የለም። ስለዚህ እኔ በእነዚህ ትምህርት ቤቶች ልጆች ተመርጠው መማራቸው በተለይ በሳይንሱ መስክ በኢንጂነሪንግ መስክ ያለውን የሀገሪቱን ጉድለት የክልሉን ጉድለት ያሟላሉ ብዬ አስባለሁ። ሁኔታ የጎላ ነው።
በጣም አመሰግናለሁ ዶክተር ንጉሴ ለሰጡን ማብራሪያ። መልካም እድል።
አመሰግናለሁ። ሲሆን እኔም እግዜር ይስጥልኝ ለዚህ ቃለ መጠይቅ ተዘጋበት።
አድማጮች፣ በነገው ምሽት ደግሞ በዚህ በዩናይትድ ስቴትስ የሚገኙ አስተባባሪዎች ስለ እቅዳቸው የሰጡንን ማብራሪያ ይዘን እንመለሳለን። የዩናይትድ ስቴትስ መንግስት ባጋጠመው የፖለቲካ መፋጠጥና በዚህ ዘመን በጀት መንጠፍ ምክንያት ለ35 ቀናት ከተዘጋ በኋላ ባለፈው አርብ ምሽት ተከፍቷል። ለመሆኑ የዚህ መንግስት የመዝጋት አባዜ ለዩናይትድ ስቴትስ ምንድን ነው? ለምን የዩናይትድ ስቴትስ ፈሊጥስ ሆነ? ጥቅምና ጉዳት ይኖረው ይሆን? የመዘጋቱን ዳራ ይዘትና መዘዝ በተከታዩ ዘገባ ያካተተው ሰለሞን አባተ ለግምገማ የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን ጋብዟል። ወደ ዘገባው።
ለፕሬዚደንት ዶናልድ ትራምፕ ይህ በሜክሲኮና በዩናይትድ ስቴትስ ወሰን ላይ የግንብ አጥር የማቆም ጉዳይ የምረጡኝ ዘመቻቸው አማካይ ቃል ነበር። ግንቡን አቆማለሁ ያሉ ጊዜ ከደጋፊዎቻቸው ይወጣ የነበረው ጩኸት ልክ አልነበረውም።
We're going to build the wall. We have no choice. We have no choice.
ይገንባ፣ ይገንባ፣ ይገንባ። ራሳቸው ትራምፕም የተቀላቀሉበት ጩኸት ነበር። ይህ ሐሳብ ግን ለዲሞክራቶቹና ከራሳቸው ሪፐብሊካን ፓርቲም ለብዙዎቹ የሚመች ወይም የሚጥም አልነበረም። ባለፉት 2 ዓመታት ሪፐብሊካን ፓርቲው የሕዝብ ተወካዮች ምክር ቤቱን ሁለቱንም ክንፎች የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥሮ ነበር። ያኔ ዛሬ ትንቅንቅ ውስጥ የገቡበትን ግንቡን የማቆም በጀት ማጽደቅ በቻሉ ነበር። አሁን በጀት አጽዳቂውን የሕግ መምሪያ የተቆጣጠሩት ዲሞክራቶቹ ናቸው። የሕግ መወሰኛ ምክር ቤቱ የሕዳጣኑ መሪ ሴናተር ቻክ ሹመር ዴሞክራት ምርጫ መዘዝ አለው የአሜሪካ ሕዝብ ድምፅ ነው ሲሉ ለፕሬዚደንቱ ማስታወሻ ቢጤ ለማሰማት ሞክረዋል። በቅርቡ
This is not the way to govern. To pound your fist on the table and cause damage to millions of people.
ሀገር ማስተዳደር እንዲህ አይደለም። ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ እያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ሕገ መንግሥቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሪፐብሊካኑ የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥረው በነበሩበት ጊዜ እንኳ ፕሬዝዳንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም። ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለነበረ ነው። አሁን ታዲያ ምንም እንኳ ፕሬዝዳንቱ ባለፈው ምርጫ የሕዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም መንግሥቱን ዘግተውታል።
መንግሥቱ በሀገሪቱ ታሪክ ታይቶ ለማይታወቅ 35 ቀናት ተዘግቶ ከ800,000 በላይ የሚሆኑ ሠራተኞቹ አንድም ያለ ክፍያ ከሥራ ውጭ እንዲሆኑ፣ አንድም ሳይከፈላቸው እየሠሩ እንዲቆዩ ሆነ። በርግጥ በ35ኛው ቀን ፕሬዝደንቱ ባወጡትና ያ መዘጋት ለጊዜው እንዲቋረጥ ባደረጉበት ውሳኔ ለሁሉም ሠራተኛ የተዘለሉ 2 ደሞዞቹ እንዲከፈል አዘው ክፍያዎቹ እየተፈጸሙ ናቸው። ይሁን እንጂ ትንቅንቁ ገና አላበቃም። መንግሥቱ የተከፈተው ለድርድሮች ዕድል ለመስጠት ሲባል ለሦስት ሳምንታት ብቻ ነበር። መንግሥቱን እስከ ፊታችን የካቲት 8 የሚያቆየው በጀት በሁለቱም ፓርቲዎች እንደራሴዎች ጸድቆ ነው የተከፈተው። መንግሥት በከፊል የተዘጋው ሀገሪቱ ገንዘብ አጥታ አይደለም። ለግንቡ ማቆሚያ የሚውል የ5.7 ቢሊዮን ዶላር ካላካተተ የምትልኩልኝን ማንኛውንም በጀት አልቀበልም ሲሉ ፕሬዚደንቱ የዓመቱን በጀት ውድቅ በማድረጋቸው እንጂ። ያኔ ታህሳስ 13 ላይ ያለፈው ዓመት በጀት ሲነጥፍ መንግሥቱ በከፊል ተዘጋ። ምንም እንኳ በዝጉ ዘመን ፕሬዚደንቱ ብዙ የመደራደሪያ ጥያቄዎችን ቢያነሱም አዲሲቱ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ዴሞክራት አንድም መንግሥቱን ሳትከፍት አንነጋገርም አሏቸው። በሌላ በኩል ደግሞ ፕሬዚደንቱ ባለፈው ጥር 21 ለተወካዮች ምክር ቤቱ ጥምር ጉባኤና ለሕዝባቸውም ሊያደርጉ ይጠበቁ ለነበሩት ዓመታዊ ንግግር ፔሎሲ ግብዣ አልክም አሉና ቁርጠኛ አቋም ያዙ። በሌላም በኩል የሀገሪቱ የአየር ትራፊክና ሌሎችም እንቅስቃሴዎቿ ቀስ በቀስ እየተሽመደመዱ በመምጣታቸው ከደሞዝ እስከ ደሞዝ የሚኖረውም አሜሪካዊ የመንግሥት ሠራተኛ እሮሮና ጩኸት እያየለ በመምጣቱ ከደሞዝ መቆም ጋር ተያይዞም ተዛማች የሆኑ መዘዞችና እክሎች በሌሎችም ትናንሽ ንግዶችና መሠረታዊ የሆኑ የጤና የትራንስፖርትና ሌሎችም አገልግሎቶች ላይ አሳሳቢ እየሆኑ የመጡ ችግሮች እየተገጠገጡና እየተደራረቡ በማየላቸው ፕሬዚደንት ትራምፕ መንግሥቱን ለጊዜው ከፍተውታል። እስከ የካቲት 8 እንግዲህ የቀሩት 12 ቀናት ብቻ ቢሆኑም ሁለቱም ወገኖች ከአቋሞቻቸው ፍንክች ያሉ አይመስልም። ፕሬዚደንቱ አጥር አቆማለሁ፣ 5.7 ቢሊዮን ዶላር እፈልጋለሁ እንዳሉ ነው። እና መጨረሻው ምን ይሆን? የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ዘንድ ደወልኩና ይሄ ነገር ምን ይመስልዎታል አልኳቸው። ደግሞ ከሳምንት በኋላ ሌላ መዘጋት ውስጥ ልንገባ ይሆን?
አቶ ሰለሞን፣ የአሜሪካ መንግስት ይዘጋ አሁን የመጀመሪያ ጊዜ አይደለም። ሮናልድ ሬጋን ጊዜም 2 ተዘግቷል። በክሊንተን ጊዜም ተዘግቷል። ኦባማንም ሪፐብሊካኖች ሲቃወሙት ፕሬዚደንት ኦባማንም ለ13 ቀን ተዘግቶ ጉድ ተብሎ ነበረ። ግን የሚያሳየው ኦባማ እንኳን ተዘግቶ ሳይዘጋ ኮንግረስ ዶሚኔት ካደረጉት ሪፐብሊካኖች ጋር እጅ ለእጅ ተያይዞ ችግሩን ለመፍታት ይሰራ ነበር። ጥያቄ ለመመለስ ቢዘጋ አይደንቀኝም። ፕሬዚደንቱ እየፎከሩ ናቸው። በዚህ አቋማቸው ቀጥለውበታል።
ትራምፕ ሌላው ያነሱት ጉዳይ ካልተዘጋም የአስቸኳይ ጊዜ አዋጅ በሀገሪቱ ላይ ደነግጋለሁ ነው ያሉትና በፕሬዚደንታዊ ስልጣናቸው ይህንን ማድረግ ይችላሉ ወይ? አሁን በህግ
በመርሆ መሰረት ይቻላል፣ ህገ መንግስት ይፈቅድላቸዋል። ነገር ግን ምን ጉዳዩን ሲመጣ ነው ናሽናል ኢመርጀንሲ የሚታወጀው ተብሎ ሲጠየቅ በአሜሪካ ታሪክ በጣም በጣት በሚቆጠሩ ሁኔታዎች ነው። ለምሳሌ እንበል አገሪቷ ጦርነቱ ስትገባ ከበድ ያለ የአገሪቷ ህልውና ላይ የሚደርስ ጥቃት ሲመጣና የመሳሰለው ላይ ፕሬዚደንቱ ናሽናል ኢመርጀንሲ ወይም መሬት መንቀጥቀጥ ወይ አንድ አይነት ትልቅ የተፈጥሮ ቀውስ ሲመጣ ህገ መንግስቱ መብት ይሰጠዋል። እሳቸው ግን ይህንን በአንድ ጉዳይ ላይ አንጠልጥለው አሽከርክረው ማድረጋቸው ታይቶ የማይታወቅ ነው በአሜሪካ ታሪክ። እና ሁሉም እያወገዛቸው ነው። እና ማድረግ ይችላሉ ወይ? በደንብ ይችላሉ። የሚያግዳቸው ኃይል አለ ወይ? የለም። ላለፉት 2 ዓመት እንዳየ ነው ከማድረግ አይመለሱም። እና ይሄ ነው እንደውም የአሜሪካን ፖለቲከኞችንም ህዝቡን የሚያስቆጣ ያሳሰኑ።
በነገራችን ላይ ዶክተር ብሩክ ዲሞክራቶቹ ቀደም ባሉ ዓመታት ይህንን የግንብ ሀሳብ ይደግፉ ነበር። እንደውም ከእነሱ የመነጨ ሀሳብም ይመስለኛል። ለምንድን ነው አሁን ብድግ ብለው ሀሳባቸውን ቀይረው መቃወም የያዙ?
ጥሩ ጥያቄ። ይሄ ነው እንግዲህ እኛ እንግዲህ ስናስበው ፓርቲ ሲባል ሁሉም አንድ ሞኖቶን፣ አንድ መልክ፣ አንድ ከለር፣ አንድ አስተሳሰብ፣ አንድ ምን ያለ ይመስላል። በእያንዳንዱ ፓርቲ ውስጥ ፋክሽኖች አሉ። አሁን ዲሞክራቶቹም ፕሮግሬሲቭ አሉ፣ ወደ ግራ ክንፍ ማለት ነው፣ ተራማጅ ሆኑ። መለስ ያሉ ሴንትሪስት አሉ፣ እንደነ ሂለሪ ክሊንተን አይነቶቹ። ወደ ቀኝነ ሴናተር ኤሊዛቤት ዋረን
ወደ ግራ አክራሪነት የሚሉ ናቸው።
እነ ኮሪ ቡከር ለኒው ጀርሲ ባሌ ፕሬዚደንትነት እንደሚሮጡ እንደሚወዳደር ተናግረዋል። እንደዚህ ወጣት እሳቷ በጣም እሳት የሆኑ ወጣቶችን ተመርጠው ኮንግረስ ገብተዋል።
እንደነ ኮርቴዝ አይነቶቹ
አሌካንድራ አይነቷ ከኒውዮርክ ሂስፓኒክ ዝርያ ናት። እንደገና ከዲትሮይት ሚሽገን የተመረጠችው እንደ ታሊብ እንደ እሷ አይነት ፕሮግሬሲቭ ተራማጆች አሉ፣ ሴንተሪስት አሉ። እንደገና ኮንሰርቫቲቭ ዲሞክራቶች ሁሉ አለ ማለት ወደ ሪፐብሊካን ሞር የሚቀርቡ ናቸው፣ ግን ሪፐብሊካን ናቸው ማለት ያለ እና እነሱ በሚገባ ለረዥም ዓመታት ይህን ሀሳብ አንጸባርቁ ቆይተዋል እና ግድግዳ በመስራት ኢሊጋል የሆነውን ፍሎ ልበልህ እንደ ወንዝ የሚፈሰውን እየሰረገ ወደ አሜሪካ የሚመጣውን በተለይ ከሴንትራል አሜሪካ ከጓታማላ፣ ሆንዱራስ እና ሳልቫዶር ሶስቱ ሀገሮች በተለይ ድሃ ከሆኑ ሀገር የሚመጡትን ለመገደብ እርግጥ አቋም ወስደው አድርገዋል። ነገር ግን የጠቅላላውን የዲሞክራቲክ ፓርቲ አይወክልም። ዲሞክራቲክ ፓርቲ ደግሞ አሸናፊ አሁን ለምሳሌ ጠንከር ያለው ራሷ ፔሎሲ ወደ ሴንተሩ ናት። ለዚህም ስፒከር አድርገው ተባርጎ የመረጧት እና እያንዳንዱ ፓርቲ የራሱ ኮሄዚቭ ካራክተር አለው። እንዴት እንደሚቆም በምን በትምህርት በጤና በሴኩሪቲ በኢንቴሊጀንስ ኢቨን አሁን ባልከው ግድግዳ በመስራት የመሳሰሉት አይተም በአይተም አጀንዳ በአጀንዳ ላይ ሁሉ የተለያየ አቋም ይኖራቸዋል እና ይሁን አንዳንዶቹ የኦባማ የጤና አክቱን ለምሳሌ ከዲሞክራት ሆኖ ጥቂቶቹ ወደ ቀኝ ያሉት አልደገፉትም ነበር፣ ለማስታወስ ያህል ማለት ነው። እና ይሄ ግዑዝ የሆነ የሞተ ፓርቲ እንደ ሳዳጊ ሀገሮች እንደው ከሞላ ጎደል ሳይሆን በተለይ የምዕራቡ ዓለም እና የአሜሪካው ፓርቲዎቹ ህያው ሆነ ደም የሚሯሯጥበት ነው። ፓርቲው ራሱ ይፈሳል። ከጊዜው አጀንዳ ጋር ራሱን እያስተካከለ የሚሄዱ ኦርጋኒዝሞች ናቸው ለማለት።
ፕሬዚደንቱ እንዲያውም ከትናንት በስቲያ ከሲቢኤስ የዜና አውታር ጋር ሲነጋገሩ ናንሲ ፔሎሲን ለህገወጥ የሰዎች ዝውውር ደንታ የሌላት መጥፎና ግትር ሰው ሲሉ ጠርተዋቸዋል። ትንቅንቁ እንደቀጠለ ነው። መፋጠጡም ያው መፋጠጥ ነው። ብዙ ሰው ግን የበረታ እጅግ የበረታ ስጋት ላይ ነው። ፕሬዚደንቱ ከነገ በስቲያ ማክሰኞ ያንን በቀደም የዘለላቸውን ዓመታዊ ንግግራቸውን የተወካዮች ምክር ቤቱ ጥምር ጉባኤ ፊት ቀርበው ያደርጋሉ።
አድማጮች እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቀቀ። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን በተከታዩ ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Tum 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 t